ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንደምን አመሻችሁ አሉላና አዲሱ። ላለፉት 8 ቀናት ስብሰባ ያደረገው የኢህአዴግ ምክር ቤት ቀጣዩን ሊቀመንበሩን ብለውም የሀገሪቱን ጠቅላይ ሚኒስትር ይፋ ያደርጋል በሚል ለ6 ሰዓታት በርከት ያለን የመገናኛ ብዙሃን ጋዜጠኞች እዚህ በኢህአዴግ ጽህፈት ቤት ፊት ለፊት እየተጠባበቅን እንገኛለን። እስካሁን ይፋ የተደረገ መረጃ ወይም የተሰጠ መግለጫ የለም። ያ እንደሚሆን ተስፋ በማድረግ ግን አሁን እዚህ ደቂቃ ድረስ እዛው ከኢህአዴግ ጽህፈት ቤት ፊት ለፊት እንገኛለን። እንግዲህ ቆየት ብሎ የሚሰጥ መግለጫ ወይም ይፋ የሚደረግ ነገር ካለ በስርጭቱ መሀል ተመልሼ እመጣለሁ።
መልካም፣ አንተም እንዴት አመሸህ እስክንድር? አድማጮች፣ የአዲሱ የኢትዮጵያ ጠቅላይ ሚኒስትር ማንነት ይፋ ሊደረግ ጋዜጠኞች በመጠባበቅ ላይ ከሚገኙበት ስፍራ ዘጋቢያችን እስክንድር ነው የገለጠልን። ቀደም ያለውን የሆነውን ሊነግረን ቆየት ብሎ ደግሞ ይመለሳል።
አዲስ ይገና ወጣም በነበረ አሰራር ነው የምንሰራው ማለት ነው። ስለዚህ በፓርቲ ደረጃ የኢህአዴግ ምክር ቤት የኢህአዴግ ሊቀመንበር ይመርጣል። እስካሁን ባለን ባህል የኢህአዴግ ሊቀመንበር አውቶማቲካሊ የሀገሪቱ ጠቅላይ ሚኒስትር ይሆናል።
የሰማችኋቸው ደግሞ የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። ከዚህ ቀደም ከተናገሩት የተወሰደ ነው። የጽህፈት ቤቱ ሊቀመንበርም ሆነ ጠቅላይ ሚኒስትሩን ማንነት አስመልክቶ ኋላ ላይ በሚኖሩን ዘገባዎች ከደረሰን እንመለከታለን።
As far as we are aware, we know that there are at least 6 journalists and bloggers now being detained in terms of
እኛ እስከምናቀው እስካሁን ቢያንስ 6 ጋዜጠኞችና የኢንተርኔት ላይ አምደኞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከታሰሩት መካከል ይገኛሉ። በዚህም እኛ በግልጽ በጣም አዝነናል፣ ድርጊቱንም አውግዘናል።
አሁን የሰማችሁት ደግሞ የዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል ናቸው። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል።
ከዋና ዋና ዜና መካከል ቀደም ሲል እንደነገርናችሁ የምንጠብቀው የጠቅላይ ሚኒስትር ሹመት ከመጣ ዋና ዜናችን ይሆናል። ከዛ በተረፈ ከአፍሪካ ዜና አንድ የኬንያ የሕግ ባለሙያ አውሮፕላን ማረፊያ ከባለሥልጣናት ጋር ፍጥጫ ገጥመዋል። የግብፅ ፕሬዝዳንታዊ ምርጫ ሁለተኛ ቀኑን ይዟል። የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ በሙስና ምክንያት ተጠርጥረዋል። ቀጣዩ ሳምንት ላይ ፍርድ ቤት ይቀርባሉ የሚሉ ይገኙባቸዋል።
ሳምንታዊ ቅንብሮች ሐኪሙን ይጠይቁና ሌላም ጤና መደበኛው ዝግጅታችን አለ። ሌሎች ቅንብሮችና ዘገባዎችን አክለን ከዛሬ ማክሰኞ መጋቢት 18 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ ብርሃን ኃይሉ ፕሮግራሙን ታቀነባብራለች፣ ኦልድሬስ ደግሞ የቴክኒክ መሐንዲሳችን ነው። እንደምን አምሽታችኋል። በቅድሚያ የዓለም ዜና እናሰማለን። ከዱባይ ተነስተው ኬንያው ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ የገቡት ትውልደ ኬንያ ጠበቃ ሚጉና ሚጉና በእርሳቸውና በኢሚግሬሽን ባለሥልጣናት መካከል ፍጥጫው ተጣጥፏል። የአሜሪካ ድምፁ ዘጋቢ ቢኤምጂ መሪፊ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
ከ7 ሳምንታት በፊት ከኬንያ እንዲወጡ የታዘዙት ትውልደ ኬንያ ጠበቃ ሚጉና ሚጉና በአውሮፕላን ማረፊያው ላይ ሆነው ኬንያ ለመግባት በሚያደርጉት ሙከራ ፍጥጫ ላይ ናቸው። የሚጉና ጠበቃ ተቃዋሚው ወደ ትውልድ ሀገራቸው እንዲገቡ ሲል በመንግስት ላይ ክስ መስርቷል። አንድ ከፍተኛ ፍርድ ቤት ሚጉና በአስቸኳይ ተለቀው ነገ ረቡዕ ፍርድ ቤት እንዲቀርቡ በይኗል። ፍርድ ቤቱ ጠበቃው ወደ ትውልድ ሀገራቸው ለመመለስ እንደሚችሉ ባለፈው ሳምንትም በይኖ ነበር። የኬንያና የካናዳ ዜግነት ያላቸው ሚጉና ባለፈው የካቲት ወር ከኬንያ ሲባረሩ የኬንያ ፓስፖርታቸው ተወስዷል። የተጓዙት ታዲያ በካናዳ ፓስፖርት ነው። ትላንት ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ እንደገቡ ወደ ሀገር ለመግባት እንደሚችሉ የሚገልጸው የፍርድ ቤት ብይን ቅጂ የያዙ ቢሆንም ባለሥልጣኖች ወደ ሀገሪቱ አትገባም ብለዋቸዋል። የኢሚግሬሽን ባለሥልጣኖች ጠበቃውን ወደ መጡበት ዱባይ ሊመልሷቸው እስከ መሞከር ድረስ የሄደ ፍጥጫ ውስጥ ገቡ። ሚጉና ወደ አይሮፕላኑ አልገባም በማለት በመወራጨታቸው አይሮፕላኑ ትቷቸው ሄደ። ትላንት ሌሊት በአይሮፕላን ማረፊያው ላውንጅ ውስጥ እንዳደሩና በ24 ሰዓታት ውስጥ ምግብ እንዳልቀመሱ አንድ ዘመዳቸው ተናግሯል። የኬንያ ብሔራዊ ተቃውሞ ንቅናቄ መሪ ነኝ የሚሉት ሚጉና ሚጉና እንደ አውሮፓ አቆጣጠር ባለፈው ጥር 30 ቀን የህዝብ ፕሬዚደንት በሚል ኬንያ ውስጥ በተደረገው የራይላ ኦዲንጋ ቃለ መሐላ ላይ በነበራቸው ተሳትፎ ምክንያት ከሀገር ተባረው ነበር። የኬንያ ተቃዋሚዎች መሪ ራይላ ኦዲንጋ ሚጉና እንዲለቀቁ ጥረት ለማድረግ ወደ አይሮፕላን ማረፊያው ሄደው ነበር። ሚጉና ባለፈው እሁድ ለአሜሪካ ድምፅ በሰጡት መግለጫ ውሎ አድሮ ኬንያታንና ኦዲንጋን ሊተካ የሚችል አቤታዊ ንቅናቄ መምራት እቅድ አለኝ ብለው ነበር።
የግብፁ ፕሬዝዳንታዊ ምርጫ ሁለተኛ ቀኑን ይዟል። አንዳንድ መራጮች በስሜት ድምፅ ሲሰጡ፣ በሌሎች አካባቢዎች ደግሞ ሰው ምንም ግድ እንዳልሰጠው ጠቅሶ ኤድዋርድ ዩሬኒያን ለአሜሪካ ድምፅ የዘገበውን ቆንጅታየ ይዛ ቀርባለች።
የግብጿ ካሊዮፒያ ክፍለ ሀገር ካሱስ ከተማ የሙዚቃ ባንድ ሲያልፍ ጎዳናው ዳርና ዳር የተኮለኮለው ሰው በሆታ ያጅባል። በአቅራቢያው በሚገኝ የምርጫ ጣቢያ መራጮች ድምጻቸውን ሲሰጡ ጥቂት መቶ ሰዎች ያጨበጭባሉ። የሀገሪቱ የዜና ማሰራጫዎች ድምጽ ሊሰጥ የወጣውን ሰው ቁጥር አለፍ አለፍ እያሉ እየገለጹ ነው። በሁለተኛዋ የግብጽ ትልቋ ከተማ እስክንድሪያ ብዛት ያለው መራጭ ድምጽ እንደሰጠ፣ በደቡቧ በጎብኚዎች ተዘውታሪ ከተማ ሉክሶር ደግሞ ከባድ ወበቅ ስላለ አንዳንዶቹ ነዋሪዎች ሊወጡ ባለመቻላቸውም ጭምር ቁጥሩ አነስ ያለ መራጭ እንደወጣ የሀገር ውስጥ ዘገባዎች አመልክተዋል። ዋና ከተማዋ ካይሮ ውስጥ ደግሞ አንዳንዶቹ የድምፅ መስጫ ጣቢያዎች ዙሪያ ብዙ ሕዝብ የነበረ ሲሆን፣ ሌሎች የከተማዋ አካባቢዎች ደግሞ ባዶ ነበሩ ለማለት ይቻላል። ካፍር ኤልሼክ ክፍለ ሀገር የወረዳ ምርጫ ባለስልጣን ዛሬ የወጣው መራጭ ቁጥር ከትናንቱ ያነሰ መሆኑን ጠቅሰው ሙቀቱ በረድ እያለ ሲሄድ ድምፅ ሰጪዎች ይወጣሉ ብለው እንደሚጠብቁ አስታውቀዋል። ፕሬዝደንታዊ ምርጫው የሚጠናቀቀው ነገ ነው። ስልጣን ላይ ያሉት ፕሬዝደንት አብደል ፋታህ ኤልሲሲ እንደሚያሸንፉም ነው የሚጠበቀው። ብቸኛው ተፎካካሪያቸው የጋድ ፓርቲው መሪ ሙሳ ሙስጠፋ ሙሳ ናቸው። የግብጽ የሰብአዊ መብቶች ብሔራዊ ምክር ቤት መሪ መሐመድ ፋይክ ምርጫው ይህ ነው የሚባል እንቅፋት በሌለበት ሁኔታ እየተከናወነ ነው ብለዋል። አንዳንድ መራጮች ግን የመዘገቡን አይመስለንም የሚል ጥርጣሬ እንዳላቸው ገልጸዋል። በአንዳንዶቹ የካይሮ አካባቢዎች የኤልሲሲ ደጋፊዎች ባንዲራ እያውለበለቡ ነዋሪዎች ወጥተው ድምፅ እንዲሰጡ ሲቀሰቅሱ ይታያሉ። ዛማሌክ ቀበሌ በአንድ የካይሮ የስፖርት ክበብ ደግሞ ምርጫ እየተካሄደ መሆኑን ወጣቶች ምን አገባኝ በሚል ስሜት ይመስላል የስፖርት ልብሳቸውን ለብሰው የእግር ኳሳቸውን ይጫወታሉ። በድምፅ መስጫ ጣቢያዎች የሚደረገው ጥብቅ የጸጥታ ጥበቃ እንደቀጠለ ነው። ፖሊሶችና የጦር ሰራዊት አባላት በተለያዩ የከተማዋ አካባቢዎች በተጠንቀቅ ቆመዋል።
ኔቶ ማለት የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት በሰጠው መግለጫ የቀድሞውን የሩሲያ ሰላይና ባለቤታቸውን እንግሊዝ ውስጥ መርዘው ገድለዋል ተብለው የተጠረጠሩ ሰባት ሩሲያውያንን ከድርጅቱ ተልዕኮ አባልነት እንዳባረረ ይፋ አድርጓል። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዛሬ ማክሰኞ በተናገሩት ቃል ሰባቱ ከድርጅቱ ተባረዋል፣ ሌሎች ሶስት ደግሞ የአባልነት መታወቂያቸው ታግዷል ማለታቸው ተሰምቷል። ይህም ሩሲያ ላደረገችው ጥፋትና ላሳየችው ያልተገባ ስነ ምግባር ተገቢውን መልእክት ያስተላልፋል ብለን እናምናለን ሲሉ ዋና ጸሐፊው አክለው ተናግረዋል። የሰሜን አትላንቲክ ቃል ኪዳን ድርጅት ሩሲያ ከሚሽኑ ውስጥ የነበራትን ተሳትፎ በ10 በመቀነስ በጠቅላላ 20 እንዲሆን እንደተወሰነም ነው ስቶልተንበርግ ያስታወቁት።
ባለፈው እሁድ በአንድ የሳይቤሪያ ገበያ አዳራሽ ተነስቶ ብዙዎች ሕጻናት ለሆኑበት ለ64 ሰዎች ሞት ምክንያት ለሆነው የእሳት ቃጠሎ ተጠያቂ ለሆኑት ተገቢውን ቅጣት እንደሚሰጧቸው የሩሲያው ፕሬዚዳንት ቭላዲሚር ፑቲን አስታወቁ። በድጋሚ የተመረጡት ፕሬዚዳንት ይህን የተናገሩት ዛሬ ማክሰኞ ቃጠሎ ወደ ተነሳባት የኢንዱስትሪ ከተማዋ ኬመሮቮ ከበረሩ በኋላ ነው። ፕሬዚዳንቱ እዚያ እንደደረሱ ሰለባዎቹ መታሰቢያ ላይ የአበባ ጉንጉን አስቀምጠው ነገ ረቡዕ ደግሞ ብሔራዊ የሐዘን ቀን እንደሚሆን ይፋ አድርገዋል። በነገሩ የተቆጡ ብዙ ሺህ ተሰላፊዎች በከተማዋ ዋና ዋና አደባባዮች በመውጣት ቃጠሎው በነጻ ምርመራ እንዲጣራላቸው ጠይቀው ነገሩን ለማድበስበስ የሚሞክሩ አንዳንድ ባለስልጣናት ደግሞ መክሰሳቸው ታውቋል። ቃጠሎ የተነሳው ትምህርት ቤቶች በተዘጉበትና በገበያ አዳራሹም በርካታ ህጻናት በሚገኙበት ወቅት በመሆኑ በህዝብ ዘንድ ይበልጥ ቁጣና ንዴት እንደቀሰቀሰም ታውቋል።
በመጨረሻም ወደ ቻይና የተጓዘ አንድ የሰሜን ኮሪያ ከፍተኛ የልዑካን ቡድን ቤጂንግ ለአጭር ጊዜ ጎራ ብሎ ነበር። ይህም ተነጥለው የሚገኙት የአገሪቱ መሪ ኪም ጆንግ ኡን ከቻይና ባለሥልጣናት ጋር ዋና ከተማ ውስጥ እንደተገናኙ ጥርጣሬን አስከትቷል። የዜና አውታሮች እንደዘገቡት የሰሜን ኮሪያን የልዑካን ቡድን አባላት የጫነው ባቡር ዛሬ ማክሰኞ ከሰዓት በኋላ ከፍተኛ የጸጥታ ጥበቃ ባለበት ሁኔታ ከቤጂንግ ሲነሳ ታይቷል። ውስጡ እነማን እንዳሉ ግን በእርግጥ የታወቀ ነገር የለም። የሰሜን ኮሪያውን ባለሥልጣን ማንነት ለማወቅ ያለው ጥርጣሬ የተጀመረው ሰኞውኑ ሲሆን ያም ፍንጭ የተገኘው ደግሞ ከጃፓን ቴሌቪዥን እይታ ምስል እንደሆነ ተነግሯል። ለማንኛውም የሰሜን ኮሪያ ባለሥልጣናት ይህን መሰል ያልተለመደ ጉብኝት ወደ ቻይና አድርገው እንደማያውቁ አንድ ተንታኝ አስታውቀዋል። ተንታኙ ቺዮንግ ሴንግቻንግ ይህን ያስታወቁት በኢሜይል ባስተላለፉት መልእክት ነው። ሰሜን ኮሪያም ሆነች ቻይና ግን ይህን ጥርጣሬ በተመለከተ እስካሁን አስተያየት አልሰጡም። አድማጮች፣ ለሰዓቱ የተያዘው የዜና ጊዜ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ። አሁን ወደ አብይ ርዕስ
ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በቅርቡ ከስር የተፈቱትና መሰንበቻውንም ለዳግም ስር የተዳረጉት 6 ጋዜጠኞችና የኢንተርኔት አምደኞች በአስቸኳይ እንዲፈቱ ጠይቋል። ድርጊቱንም እንደሚያወግዝ አስታውቋል። የድርጅቱን የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታልን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች።
በቅርብ ጊዜ ከእስር የተፈቱትን እስክንድር ነጋን፣ አንዱዓለም አራጌንና ተመስገን ደሳለኝን ጨምሮ 11 ሰዎች ከእሁድ ጀምሮ በእስር ላይ ይገኛሉ። ከነዚህ መካከል 6 ጋዜጠኞችና የኢንተርኔት ላይ አምደኞች መሆናቸውን ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጂ አስታውቋል። የድርጅቱን የአፍሪካ ቀንድ ተከራካሪ አንጀላ ኩንታልን አነጋግረናቸው ነበር። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ጠንካራ ጋዜጠኞችና ጸሐፊዎችን ለማፈኛ ሊጠቀምበት አይገባም ብለዋል።
As far as we are aware, we know that there are at least 6 journalists and bloggers now being detained in terms of
a እኛ እስከምናውቀው እስካሁን ቢያንስ 6 ጋዜጠኞችና የኢንተርኔት ላይ አምደኞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከታሰሩት መካከል ይገኛሉ። በዚህም እኛ በግልጽ በጣም አዝነናል። ድርጊቱንም አውግዘናል።
ጉዳዩን የበለጠ የከፋ የሚያደርገው ደግሞ ከዚህ ቀደም ተቀባይነት በሌለው መልኩ ከ2 እስከ 7 ዓመት በእስር ላይ የነበሩ ጋዜጠኞችና ጸሐፊያንን በድጋሚ ማሰሩ ነው ይላሉ አንጀላ ኩንታል።
Firstly, we call on Ethiopian authorities to disclose what the crime is that they're accused of.
በመጀመሪያ ነገር እስረኞቹን በምን ወንጀል እንደከሰሷቸው በግልጽ እንዲያሳውቁ ለኢትዮጵያ ባለስልጣናት ጥሪ እናቀርባለን። ጥፋታቸው ምን እንደሆነ እንኳን በግልጽ የሰማነው ነገር እስካሁን የለም። የኛ ስጋት እነርሱን አስሮ ለማስቀመጥ እንደ ሰበብ እየተጠቀሙበት ያሉትን ምክንያት ነው አሁን የሚናገሩት። ማንም ከቁም ነገር ሊቆጥረው የሚችል አንዳችም የረባ ክስ አልተመሰረተባቸውም።
የጋዜጠኞች ደህንነት ተሟጋቹ ቡድን ሲፒጄ የኢትዮጵያ ባለስልጣናት አሁኑኑ እስረኞችን እንዲለቅ ጠይቋል። ከታሰሩት 11 ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅአገኘሁ፣ በፍቃዱ ኃይሉ፣ ማህሌት ፋንታሁንና ይድነቃቸው አዲስ ጋዜጠኞችና የኢንተርኔት ላይ አምደኞች መሆናቸውን አስታውቋል። ከነዚህ ውስጥም በጣም በቅርቡ ከእስር የተፈታውን ጋዜጠኛ እስክንድር ነጋን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱዓለም አራጌን ጨምሮ ወይንሸት ሞላ፣ አዲሱ ጌትነት፣ ስንታየው ቸኮልና ተፈራ ተስፋይም አብረው ታስረው ይገኛሉ። የድርጅቱ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል ከዚህ ቀደም ከመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ወይም ከሚኒስትሩ ከራሳቸው መረጃን እንደሚያገኙ ገልጸው አሁን ግን እምብዛም የሚያረካ ነገር እንዳላገኙ ይናገራሉ።
You know, we deal through the Minister of Information and the Ministry itself.
ላገኛቸው ትላንት ሞክሬ ነበር፣ እንደገናም ሞክራለሁ። ኮማንድ ፖስቱንም አግኝተን የሆነ ሰው ለማነጋገር እንጥራለን። ነገር ግን የሰብአዊ መብቶችና የፕሬስ ነጻነት ተሟጋች ድርጅቶች ግንባር ገጥመው ወይንም ኃይሎቻቸውን አስተባብረው የኢትዮጵያ ባለስልጣናት እያደረጉ ያሉትን ነገር ጨርሶ ተቀባይነት የሌለው መሆኑን እንዲገነዘቡት ለማድረግ በሚያስችል ሁኔታ ድምጾቻቸውን ማሰማት አለባቸው። እናም ያስቸኳይ ጊዜ አዋጁን ጋዜጠኞችንና ሌሎችንም ለማዋከብ ለማንገላታት እንደ መሳሪያ መጠቀም ጨርሶ ተቀባይነት ያለው አድራጎት አይደለም።
ከታሳሪ ቤተሰቦች ያገኘነው መረጃ እንደሚያሳየው እስረኞቹ ዛሬ በንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ጎተራ ፔፕሲ የተባለ በሚጠራው የማህበረሰብ ፖሊስ መምሪያ ውስጥ እንደሚገኙ ገልጸውልናል። በትላንትና ሁለት እስረኞቹን የጎበኙ ወዳጆቻቸው ለአሜሪካ ድምጽ እንደገለጹት በዚህ ፖሊስ ጣቢያ በተለይ በወንዶቹ ታሳሪዎች የሚገኙበት ክፍል ከሰበታ አካባቢ ታፍሰው የገቡ ወደ 80 የሚጠጉ እስረኞች እንደሚገኙበትም ገልጸውልናል። በሌላ በኩል በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ግቢ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሰረተ ባቸው ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። በተጨማሪም በባህር ዳር ከተማ ውስጥ በአንድ ላይ የነበሩ ምሁራን፣ የመንግስትና የግል ጋዜጠኞች እንዲሁም ሌሎች ባለሙያዎች በአጠቃላይ 19 ሰዎች ከቅዳሜ መጋቢት 15 2010 ዓ.ም ጀምሮ በባህር ዳር ከተማ በፖሊስ ጣቢያ ውስጥ መታሰራቸውን ወዳጆቻቸውን ጠቅሰን በትላንትናው ዕለት መዘገባችን ይታወሳል። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰራቸው በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ምሽት ለጣቢያችን መግለጹን መዘገባችን ይታወሳል። በዛሬው ዕለትም የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮን በእጅ ስልካቸው ላይ ደውለን ልናገኛቸው ሞክረን ነበር፣ አልተሳካልንም። እንዲሁም በጽህፈት ቤታቸው በኩል መረጃን ለማግኘትና የኢትዮጵያ መንግስት በእነዚህ በእስረኞቹ ጉዳይ ምላሹ ምን እንደሆነ ለመጠየቅ ሙከራ አድርገን ነበር፣ አልተሳካልንም። ሙከራችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደ ሁለተኛው የመጽሔት ርዕስ እንወስዳቸዋለን አድማጮች። ሰማያዊ ፓርቲ የዜጎችን መሠረታዊ የመብት ጥያቄ በማፈን የአገዛዙን ስርዓት በኃይል ማስቀጠል አይቻልም ሲል ጋዜጣዊ መግለጫ አውጥቷል። ገዢ ፓርቲ በበኩሉ የዜጎችን ሕይወትና ንብረት ደህንነት ለመጠበቅ የአስቸኳይ ጊዜ አዋጁን ያወጅኩት ይላል። በክልሎችና በአዲስ አበባ ተፈጽሟል ያለውን የተቃወመውን የሰማያዊ ፓርቲ ጋዜጣዊ መግለጫ የተከታተለው የአዲስ አበባው ዘጋቢያችን መለስካቸው አመሀ ዝርዝሩን ይዟል።
የፓርቲው ብሔራዊ ምክር ቤት ዛሬ ይፋ እንዳደረገው የተመለከተው የሰማያዊ መግለጫ እንደሚለው በአሁኑ ወቅት የሀገሪቱ ሕዝቦች አንስተውታል ያለው መሠረታዊ ጥያቄ የስርዓት ለውጥ ሲሆን በእውነተኛ ዴሞክራሲ ከሕዝብ የተመረጠ ሕዝባዊ መንግሥት እውን እንዲሆን ማድረግ፣ የዜጎች እኩልነትና ፍትሐዊ የሀብት ክፍፍልና የመሳሰሉት ዋነኛ ጥያቄዎች መሆናቸውን ፓርቲው ያምናል ይላል። አሁን በሥራ ላይ ስላለው የአስቸኳይ ጊዜ አዋጅም የፓርቲው የጽሑፍ መግለጫ የሚከተለውን ብሏል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ በንባብ አሰምተውት ነበረ።
ይህን መሠረታዊ ጥያቄ ለማዳፈን አገዛዙ አነጋጋሪ በሆነ ሁኔታ ያጸደቀው አፋኝ የሆነው የአስቸኳይ ጊዜ አዋጅ የሀገራችንን ችግር እንደማይፈታ ይባስኑ የሰብአዊና ዴሞክራሲያዊ መብቶችን የሚያፍን መሆኑን ሰማያዊ ፓርቲ በተደጋጋሚ ገልጿል። እንዲህ አይነቱ አፋኝ የሆኑ የዜጎች መብት የሚገድቡ ሕጎች እንዲሻሩ ሰማያዊ ፓርቲ አጥብቆ ይጠይቃል፣ ለዚህም ይታገላል።
አቶ አበበ አካሉ አክለውም በአሁኑ ጊዜ በሰማያዊ ፓርቲ አባላትና በሌሎችም ዜጎች ላይ ከአዋጁ ጋር በተያያዘ እየተፈጸመ ነው ያሉትን ድርጊት ዘርዝረዋል።
በቅርብ ጊዜ ለረጅም ዓመታት ዕድሜ ልክና ረጅም ዓመታት የተፈረደባቸው ፖለቲከኞችና አክቲቪስቶች ከእስር ቤት ተፈተው ነበረ፣ እንደገና ተመልሶ ታስረዋል። እስክንድር ነጋ ታስሯል። አንዱዓለም አራጌ፣ ተመስገን ደሳለኝ፣ በፍቃዱ ኃይሉ፣ ማሌ ፋንታውን፣ ዘላለም ወርቅ አገኙ በቅርቡ ነው የተፈቱት እና ሌሎችም ሰዎች እንደገና ተመልሰው ገብተው ሌላ የፖለቲካ መነጋገሪያ ሆናለች ሀገሪቱና ዓለም አቀፉ ማህበረሰብ በዚህ በጣም እያዘነ ነው ያለው። ይሄም የኛም ፓርቲ በጣም ያሳዝነዋል እና ትላንትና ተለቀው ከቤተሰቦቻቸው ጋር ያለውን እንኳን አዲስ ህይወት ሳጣጥሙ እንደገና መታሰራቸው በእውነት በጣም ነው የሚያሳዝነን። ከዚህ ባሻገር የፓርቲያችን አመራሮች በየቦታው እየታሰሩ ነው። ለምሳሌ አማራ ክልል ላይ ሰሜን ሸዋ ዞን መምህር ደርቤ አሻግሬ የሚባል ዘመሮ ወረዳ ላይ ሳምንት ሆኖታል ከታሰረ እና አካባቢው ላይ በተፈጠረ ሁከት ሰማያዊ ፓርቲ ነው እጁ ያለበት ተብሎ እሱ ነው ተወካይ፣ እሱን አስረውታል። እንደገና ኦሮሚያ ላይ ጉጂ ዞን ግርጃ ወረዳ ላይ አቶ ከማል ሀለኬ የተባለ የሰማያዊ ፓርቲ አስተባባሪ ታስሯል። እንደዚሁም ሻኪሶና ሰባቦር ወረዳ አስተባባሪ የሆነው አቶ ኤልያስ ጠይብ በከፍተኛ ድብደባ ተጎድቶ ሆስፒታል እንደገባ ነው ክልል ላይ ያሉት አመራሮቻችን እየነገሩን ያለውና ይሄ ነገር አሁንም ይቀጥላል።
ይሁንና መንግስት በተደጋጋሚ እንዳስታወቀው በየካቲት ወር የታወጀው ይህ የአስቸኳይ ጊዜ አዋጅ የዜጎችን ሕይወትና ንብረታቸውን ደህንነት ለማረጋገጥ የታወጀ መሆኑን ነው። በአዋጁ ኮማንድ ፖስት ወይም ማዘዣ ማዕከል ጽሕፈት ቤት አማካይነት የሚወጡት መግለጫዎች በተደጋጋሚ እንደሚያስረዱት ባለፉት ወራት በሀገሪቱ የተለያዩ ክፍሎች ተቀስቅሰው የነበሩት ሁከቶች አዋጁ በሥራ ላይ ከዋለ በኋላ ጋብ ማለታቸውንና መረጋጋት የተመለሰ መሆኑንም ያመለክታሉ። ፓርቲው በመግለጫው በቀጣይ ወር በአሜሪካ ኮንግረስ እንደሚቀርብ ይጠበቃል ያለውን የኢትዮጵያን ሰብአዊ መብቶች አያያዝ የሚመለከት ሰነድም የሰማያዊ ፓርቲን አቋም ገልጿል። አቶ አበበ አካሉ
በቀጣይ ወር ለአሜሪካ ኮንግረስ የሚቀርበው የኢትዮጵያን ሰብአዊ መብት አያያዝ የተመለከተው ኤችአር 128 መጽደቅ ኢትዮጵያውያን የሰብአዊና ዲሞክራሲያዊ መብቶቻችንን ለማስከበር ወሳኞች ራሱ ህዝቡ ቢሆንም የዚህ ሰነድ በአሜሪካ ኮንግረስ በኩል መጽደቅ ግን አሜሪካ ከኢትዮጵያ ህዝብ ጎን እንደሆነች የምታሳይበት ጥሩ አጋጣሚ እንደሚሆን ፓርቲያችን ይገነዘባል።
በመጨረሻም ፓርቲው ኢህአዴግ አዲስ የግንባሩን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመመደብ ጉባኤ መቀመጡን አስታውሶ አገራችን ከገባችበት
ካል በህግ ፊት ሰዎች ተከሰሱ ሰዎች እኩል መሆናቸው መብት ለማረጋገጥ ትልቅ ዋጋ በመስጠት ከዛ በፊት የሚወስነው ውሳኔ ካለ እንጠብቃለን።
አቃቤ ህግ ሰኔ 13 ቀን 2009 ዓ.ም እነተሻገር ወልደ ሚካኤል በሚል መዝገብ አባ ገብረ ስላሴ ኪዳነ ማርያምን፣ አባ ወልደ ስላሴ ወልደ ሃይማኖትንና አቶ ነጋ ዘላለምን ጨምሮ በ35 ሰዎች ላይ በሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የ32ቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮቻችን፣ ምናልባት ቀደም ሲል አስተዋወቅ ነው አሉላ የሰማያዊ ፓርቲን ጉዳይ ነበር አለ።
የሰማያዊ ነው ግን ሌላ ፕሮግራም
ሌላ ነገር የሄደ ይመስለኛል። ወደ ሰማያዊ
ሁለት ዘገባዎች ናቸው እና የመጡት አዲሱ ምናልባት የደረሰ ይመስለኛል። አሁን
አቃቤ ሕግ ከዋልድባ ገዳም ተይዘው በእስር በሚገኙ ሁለት መነኩሳት ላይ እንዲመሰክሩ ቀጥሬያቸዋለሁ ያላቸው ምስክሮች ዛሬ ሳይቀርቡ ቀሩ ነው። በተለዋጭ ቀጠሮ ምስክሮቹን ለማቅረብ ጠይቋል። የተከሳሽ ጠበቆች የአቃቤ ሕግ ምስክሮች ታልፈው በሰነድ ማስረጃ ብይን እንዲሰጣቸው ጠይቀዋል። ፍርድ ቤቱ ደግሞ ተለዋጭ ቀጠሮ ሰጥቷል ነው የመለስካቸው ዘገባ። እስቲ እንስማው እሱ ከሆነ
እነተሻገር ወልደ ሚካኤል በሚል የክስ መዝገብ በሽብር ወንጀል ክስ በመሠረተባቸው የዋልድባ ገዳም መነኮሳት አባ ገብረ ኢየሱስ ኪዳነ ማርያም፣ አባ ወልደ ስላሴ ወልደ ሃይማኖትና አቶ ነጋ ዘላለም ላይ አቃቢ ሕግ ቆጥራቸዋለሁ ያላቸውን ምስክሮች ዛሬ ሳያቀርብ ቀረ። መዝገቡ ቀደም ሲል የተቀጠረው ምስክሮቹን በዛሬው ዕለት አቅርቦ እንዲያሰማ የነበረ ቢሆንም አቃቢ ሕግ ሊያስረዳ ባልቻለው ምክንያት የቆጠራቸው ሦስት ምስክሮች አልቀረቡም ብሏል። አቃቢ ሕግ ከወትሮም በተለየ ሁኔታ ፖሊስ እነዚህን ምስክሮች እንዴት ሊያቀርባቸው እንዳልቻለ እንኳን ለፍርድ ቤቱ ሊያስረዳ አልሆነለትም። ፍርድ ቤቱ ቀደም ብለው በነበሩት ቀጠሮች አቃቢ ሕግ በጥንቃቄና ሳይዘናጋ ምስክሮቹን በተያያዘው የቀጠሮ ዕለት እንዲያቀርብ ሲያስጠነቅቀው ቆይቶ የነበረ ቢሆንም እንደ ትእዛዙ አልተፈጸመም። ይሁንና አቃቢ ሕግ አንድ ተጨማሪ ቀጠሮ ተሰጥቶት ምስክሮቹን እንዲያቀርብ ፍርድ ቤቱን ጠይቋል። የተከሳሽ ጠበቆች የአቃቢ ሕግን ጥያቄ ተቃውመዋል። ደንበኞቻችን ከታሰሩ አንድ ዓመት ከሶስት ወር አልፏቸዋል። ስለሆነም አቃቢ ሕግ በማናቸውም በከሰሳቸው በተለይም በታሰሩ ሰዎች ላይ አለኝ የሚለውን ማስረጃ በሰዓቱ በማቅረብ የታሰሩ ሰዎች የተፋጠነ ፍትህ እንዲያገኙ ምናልባት በፍርድ ሂደት ነጻ ቢባሉም እንኳ የሚደርስባቸው ጉዳት የበዛ እንዳይሆን ኃላፊነቱን መወጣት ሲኖርበት ይህን አላደረገም ሲሉ ተከራክረዋል። አክለውም ፍርድ ቤቱ ያልተቀበለው ቢሆንም እነዚህ ሶስት ተከሳሾች አቃቤ ሕግ ክሳቸውን አቋርጦ ከተፈቱት 32 ተከሳሾች ጋር በአንድ መዝገብ የተከሰሱ መሆናቸውን ለፍርድ ቤቱ አስታውሰዋል። ከጠበቆቹ መካከል አቶ አማሃ መኮንን ይህን ነጥብ ለአድማጮች ይበልጥ እንዲያብራሩልን ጠይቀናቸው ነበር።
በእኛ በኩል እስካሁንም ድረስ የ32ቱን ያቋረጠበት መስፈርትና ምክንያትና የነዚህ ሶስት ተከሳሾች ሳይቋረጥ የቀረበት ግልጽ የሕግ ምክንያት የተነገረም ነገር የለም። እኛም የምናየው ነገር የለም። ከዚህ አንጻር ተከሳሾቹ በሕግ ፊት እኩል ሆነው የመታየት መብታቸውም ተጥሷል የሚል እምነት ነው ያለን። ይህንንም ለፍርድ ቤቱ ገልጸናል። በእርግጥ ፍርድ ቤቱ ይሄኛውን ነጥብ ፍርድ ቤቱን የሚመለከት አይደለም በሚል አልተቀበለውም።
ከዚህም በተረፈ አቃቤ ሕግ በተደጋጋሚ በፍርድ ቤቱ ምስክሮቹን በተሰጠው ጊዜ እንዲያቀርብ ተነግሮት ይህን ያልፈጸመ ስለሆነ የአቃቤ ሕግም ምስክሮች ታልፈው በሰነድ ማስረጃዎች ለደንበኞቻቸው ብይን እንዲሰጥ ጠይቀዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የአቃቤ ሕግን ክርክር ውድቅ ማድረጉን በችሎት ገልጿል። የተከሳሽ ጠበቆችን ክርክር ሕጋዊነት የተቀበለ መሆኑንም ገልጾ ለትክክለኛ ፍትሕ አሰጣጥ ሲባል ለአቃቤ ሕግ አንድ ተጨማሪ ዕድል በመስጠት ሚያዝያ 18 ቀን 2010 ዓ.ም ምስክሮቹን እንዲያሰማ ቀጠሮ ቆርጧል። አቶ አማሃ መኮንን በፍርድ ቤቱ ውሳኔ ያላቸውን አስተያየትም አካፍለውናል።
በእኔ በኩል የሥነ ሥርዓት ሕጉ ግልጽ ነው። በተለይ በወንጀል ጉዳይ የሥነ ሥርዓት ሕጎች በጣም በጥንቃቄና በጠባቡ መተርጎም አለባቸው። ተለጥጠው በሚተረጎሙበት ሁኔታ ካለ በተለይ የተከሰሱና በተለይ ደግሞ የታሰሩ ሰዎች ላይ የማይመለስ ጉዳት ያስከትላል። በቂ ምክንያት አቃቤ ሕግ አላቀረበም። ፍርድ ቤቱም ይህን አረጋግጧል፣ ተቀብሏል። እንግዲህ ከዛ በኋላ ፍርድ ቤቱ በራሱ መንገድ ደግሞ ለትክክለኛ ፍትህ በሚል ቀጠሮ ሰጥቷል። ስለዚህ በቂ ማስረጃ ባልቀረበበት ሁኔታ ትክክለኛ ፍትህ ምን ማለት ነው የሚለው ምናልባት ሊያነጋግር ይችላል። ግን ፍርድ ቤቱ ያው ይሄ የፍርድ ቤቱ አቋም ስለሆነ በጸጋ ተቀብለን የሚቀጥለው ቀጠሮ ላይ ምስክሮች የሚቀርቡ ካሉ ወይም ከዛ በፊት በከሳሹ አካል በሕግ ፊት ሰዎች ተከሰሱ ሰዎች እኩል መሆናቸው መብት ለማረጋገጥ ትልቅ ዋጋ በመስጠት ከዛ በፊት የሚወስነው ውሳኔ ካለ እንጠብቃለን።
አቃቤ ሕግ ሰኔ 13 ቀን 2009 ዓ.ም እነተሻገር ወልደ ሚካኤል በሚል መዝገብ አባ ገብረ ስላሴ ኪዳነ ማርያምን፣ አባ ወልደ ስላሴ ወልደ ሃይማኖትንና አቶ ነጋ ዘላለምን ጨምሮ በ35 ሰዎች ላይ በሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የ32ቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ሁለት ያጫወት ነው።
ቀደም ብሎ ደግሞ ያስተዋወቅ ነው የሰማያዊ ፓርቲ ዘገባ አለ። ሁለቱንም እሱ ስለዘገበ
ስናስቀምጥ ፋይላችንን በስተት ያደረግን ይመስለኛል። ስለ ስተቱ ይቅርታ እንጠይቃለን። የሰማያዊ ፓርቲ ሪፖርትም የት እንደተደበቀ ተፈልጎ ይመጣልና ይቀርብላቸዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። እስከ ምሽቱ 4 ሰዓት አለን አየር ላይ። አብራችሁን አምሹ። አሁን
የአድማጮች ተራ ቢሆን ምን ይመስልሃል?
ድንቅ
ስርጭታችን። አዎ፣ በነጻው የስልክ መስመር 2022059942 የውስጥ መስመር 14 የደረሱንም ያካትታል። እንሆ መልሰን እናሰማችሁ።
አመሰግናለሁ። አሁን በቅርብ ታስረው የተፈቱት ጋዜጠኞች እነዚህ ሰዎች ጃኖ ለብሰው ነው እንግዲህ የታዩ። ታጥቀው መሳሪያ ታጥቀው አልታዩም፣ አልተገኙም። መሳሪያ ታጥቀው ሲዶሌት የተገኘ ሰው እንኳን ከቤት ውስጥ ቤት ተቋቁሮ ያለ ፍርድ ቤት ትዕዛዝ ተገብቶ ህዝብን መያዝ በጣም ሊገለጥ የማይቻል ነው በጣም። እና እነዚህ ሰዎች ጃኖ ለብሰው ነው ያገኟቸው። መሳሪያ ፊታቸው ደግ አፍኝተው ወይስ ሌላ የሚያነሳሳ ጽሑፍ ነገር አግኝተውባቸው አይደለም? ሰው እንዴት ጎረቤት እንግዲህ ቡና ላንጠጣ ነው እንዴ? ድሮ እኮ እኛ 4-5 ቤተሰብ ስለሆነ ቡና አፍልተን ተጠራርተን የሚጠጣበት ጊዜ ነበር። አሁን ግን ቡና መጠጣትም አይቻልም፣ ምክንያቱም ከየቤት እየታፈሰ ስለሆነ በጣም የሚያሳዝን ነው። ቂም ይዘውባቸው እንደነበረ ነው የምገምተው። አሁን ደግሞ ባህር ዳርም ወንዶ ሄደው የሞተባቸውን የጠየቁ እግዚአብሔር ያጥናችሁ ነው ያሉት። ሰው የሞተ ሰው ሰው አይደርስም ለሞተበት ሰው? እግዚአብሔር ያጥናችሁ። ገንዘብ የላቸውም፣ እስረኞች ናቸው። ራሳቸው እንኳ ማጽናናት ትልቅ ነገር እኮ ነው እንዴ።
ጠና ይስጥልኝ ህይወት ለመጋቢት 14 ስለ ጠቅላላ ሶስት ምሁራኖች አንድ የፖለቲካ ሊቀመንበር ጨምሮ የተለያዩ ጥያቄዎች ስታቀርቡ ነበረ። ጥሩ ነው፣ ግን እኔ የኢትዮጵያ ፖለቲካ ማይገባኝ እሳቸው ራሳቸው የፖለቲካው መሪ የሸዋስ ከኢንጂነር ይልቃል ጋር ያልተስማሙ ጉዳይ እንዴት ሆኖ ነው ኢህአዲግን ወይም እንዲስማማ መጠበቅ? ሞቺ እነሱ ናቸው እኮ እንደውም እርስ በርስ እየተከፋፈሉ እንደሚባ ሁለት ሶስት እየሆኑ ሰውን ግራ የሚያጋቡት እና የትኛው የፖለቲካ መስመር እንደሚያዋጣ ባይታወቀው አቶ ልደቱ ከቅንጅት ከነ ብርሃኑ ነጋ ጋር እንደዚሁ ክፍልፍል ሆኖ ይኸው እስካሁን ህዝቡ ግራ እንደገባው ሰማያዊን አንድ ማድረግ እንዲ ያልቻሉ ሰው እንዴት ሆኑ ነው የኢትዮጵያን ፖለቲካ መስመማት? ስለዚህ መጀመሪያ እሳቸው ያንን ያድርጉና ያሳዩ ባይነኝ። ከዚህ ከአሜሪካ አመሰግናለሁ። ግርማ ነኝ።
አድማጮች፣ አሁን በእርግጥ የሰማያዊ ዘገባ ደርሶናል። ተገኝቷል። ሰማያዊ ፓርቲ የዜጎችን መሠረታዊ የመብት ጥያቄ በማፈን የአገዛዙን ስርዓት በኃይል ማስቀጠል አይቻልም ሲል ጋዜጣዊ መግለጫ ወጥቷል። ገዢው ፓርቲ በበኩሉ ታዲያ የዜጎችን ሕይወትና ንብረት ደህንነት ለመጠበቅ ነው የአስቸኳይ ጊዜ አዋጁን ያወጅኩት ይላል። በክልሎችና በአዲስ አበባ ተፈጽሟል ያለውን የተቃወመው የሰማያዊ ፓርቲ ጋዜጣዊ መግለጫ እስክንድር መለስካቸው አመሃ ከአዲስ አበባ ተከታትሎታል። እናው
የፓርቲው ብሔራዊ ምክር ቤት ዛሬ ይፋ እንዳደረገው የተመለከተው የሰማያዊ መግለጫ እንደሚለው በአሁኑ ወቅት የሀገሪቱ ሕዝቦች አንስተውታል ያለው መሠረታዊ ጥያቄ የሥርዓት ለውጥ ሲሆን፣ በእውነተኛ ዴሞክራሲ ከሕዝብ የተመረጠ ሕዝባዊ መንግሥት እውን እንዲሆን ማድረግ፣ የዜጎች እኩልነትና ፍትሐዊ የሀብት ክፍፍልና የመሳሰሉት ዋነኛ ጥያቄዎች መሆናቸውን ፓርቲው ያምናል ይላል። አሁን በሥራ ላይ ስላለው የአስቸኳይ ጊዜ አዋጅም የፓርቲው የጽሑፍ መግለጫ የሚከተለውን ብሏል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ በንባብ አሰምተውት ነበረ።
ይህም መሠረታዊ ጥያቄ ለማዳፈን አገዛዙ አነጋጋሪ በሆነ ሁኔታ ያጸደቀው አፋኝ የሆነው የአስቸኳይ ጊዜ አዋጅ የሀገራችን ችግር እንደማይፈታ ይባስኑ የሰብአዊና ዴሞክራሲያዊ መብቶችን የሚያፍን መሆኑን ሰማያዊ ፓርቲ በተደጋጋሚ ገልጿል። እንዲህ አይነቱ አፋኝ የሆኑ የዜጎች መብት የሚገድቡ ሕጎች እንዲሻሩ ሰማያዊ ፓርቲ አጥብቆ ይጠይቃል፣ ለዚህም ይታገላል።
አቶ አበበ አካሉ አክለውም በአሁኑ ጊዜ በሰማያዊ ፓርቲ አባላትና በሌሎችም ዜጎች ላይ ከአዋጁ ጋር በተያያዘ እየተፈጸመ ነው ያሉትን ድርጊት ዘርዝረዋል።
በቅርብ ጊዜ ለረጅም ዓመታት ዕድሜ ልክና ረጅም ዓመታት የተፈረደባቸው ፖለቲከኞችና አክቲቪስቶች ከእስር ቤት ተፈተው ነበረ፣ እንደገና ተመልሰው ታስረዋል። እስክንድር ነጋ ታስሯል። አንዱዓለም አራጌ፣ ተመስገን ደሳለኝ፣ በፍቃዱ ኃይሉ፣ ማህሌት ፋንታሁን፣ ዘላለም ወርቅ አገኘው በቅርቡ ነው የተፈቱት እና ሌሎችም ሰዎች እንደገና ተመልሰው ገብተው ሌላ የፖለቲካ መነጋገሪያ ሆናለች ሀገሪቱ እና ዓለም አቀፉ ማህበረሰብ በዚህ በጣም እያዘነ ነው ያለው። ይህም የእኛም ፓርቲ በጣም ያሳዝነዋል እና ትላንትና ተለቀው ከቤተሰቦቻቸው ጋር ያለውን እንኳን አዲስ ህይወት ሳያጣጥሙ እንደገና መታሰራቸው በእውነት በጣም ነው የሚያሳዝነን። ከዚህ ባሻገር የፓርቲያችን አመራሮች በየቦታው እየታሰሩ ነው። ለምሳሌ አማራ ክልል ላይ ሰሜን ሸዋ ዞን መምህር ደርቤ አሻግሬ የሚባል ዘመሮ ወረዳ ላይ ሳምንት ሆኖታል ከታሰረ እና አካባቢው ላይ በተፈጠረ ሁከት ሰማያዊ ፓርቲ ነው እጁ ያለበት ተብሎ እሱ ነው ተወካይ፣ እሱን አስረውታል። እንደገና ኦሮሚያ ላይ ጉጂ ዞን ግርጃ ወረዳ ላይ አቶ ከማል ሀለኬ የተባለ የሰማያዊ ፓርቲ አስተባባሪ ታስሯል። እንደዚሁም ሻኪሶና ሰባቦር ወረዳ አስተባባሪ የሆነው አቶ ኤልያስ ጠይብ በከፍተኛ ድብደባ ተጎድቶ ሆስፒታል እንደገባ ነው ክልል ላይ ያሉት አመራሮቻችን እየነገሩ ነው ያለውና ይሄ ነገር አሁንም ይቀጥላል።
ይሁንና መንግስት በተደጋጋሚ እንዳስታወቀው በየካቲት ወር የታወጀው ይህ የአስቸኳይ ጊዜ አዋጅ የዜጎችን ሕይወትና ንብረታቸውን ደህንነት ለማረጋገጥ የታወጀ መሆኑን ነው። በአዋጁ ኮማንድ ፖስት ወይም ማዘዣ ማዕከል ጽሕፈት ቤት አማካይነት የሚወጡት መግለጫዎች በተደጋጋሚ እንደሚያስረዱት ባለፉት ወራት በሀገሪቱ የተለያዩ ክፍሎች ተቀስቅሰው የነበሩት ሁከቶች አዋጁ በሥራ ላይ ከዋለ በኋላ ጋብ ማለታቸውንና መረጋጋት የተመለሰ መሆኑንም ያመለክታሉ። ፓርቲው በመግለጫው በቀጣይ ወር በአሜሪካ ኮንግረስ እንደሚቀርብ ይጠበቃል ያለውን የኢትዮጵያን ሰብአዊ መብቶች አያያዝ የሚመለከት ሰነድም የሰማያዊ ፓርቲን አቋም ገልጿል። አቶ አበበ አካሉ
በቀጣይ ወር ለአሜሪካ ኮንግረስ የሚቀርበው የኢትዮጵያን ሰብአዊ መብት አያያዝ ተመለከተው HR 128 መጽደቅ ኢትዮጵያውያን የሰብአዊና ዲሞክራሲያዊ መብቶቻችንን ለማስከበር ወሳኞች ራስ ውዝው ቢሆንም የዚህ ሰነድ በአሜሪካ ኮንግረስ በኩል መጽደቅን አሜሪካ ከኢትዮጵያ ህዝብ ጎን እንደሆነች የምታሳይበት ጥሩ አጋጣሚ እንደሚሆን ፓርቲያችን ይገነዘባል።
በመጨረሻም ፓርቲው ኢህአዴግ አዲስ የግንባሩ ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመመደብ ጉባኤ መቀመጡን አስታውሶ አገራችን ከገባችበት ከፍተኛ ችግር ለማውጣት እንዲሁም የህዝብን ፍላጎት እውን ለማድረግ የሚመደበው ጠቅላይ ሚኒስትር በአስቸኳይ ሁሉን አቀፍ ውይይትና ድርድር ተካሂዶ ሰላማዊ የስልጣን ሽግግር ተግባራዊ እንዲሆን የማድረግ ቁርጠኝነት ያለው መሆን እንደሚገባው የሰማያዊ ፓርቲ ምክር ቤት ያለውን አቋም ለመግለጽ ይወዳል ሲል አጠቃሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አዲሱ ይሄ ቀደም ብለን ያስተዋወቅ ነው ምናልባትም በጉጉት የሚጠበቀው ዜና ኋላ ላይ እስክንድርን መልሰን አምጥተን የደረሰበትን እስክናውቅ አሁን ወደ ዝግጅቶቹ መጨረሻ ማለፍ ሊኖርብን ነው።
ከተመረጡ ማለት እኮ ነው።
ከተመረጡ ትክክል ነው። እስክንድር ይነግረናል። አሁን ሳምንታዊውን ቅንብር ነው የምናስከትለው። ሐኪሞን
ይጠይቁ። ሐኪሞን ይጠይቁ ለምሽቱ በልማድ የደም መመረዝ በመባል የሚታወቀውን የህመም ሁኔታ ምንነት አስመልክቶ ከፕሮግራሙ ተከታታዮች በደረሱ ጥያቄዎች መነሻነት የተሰናዳ ቅንብር ነው የቀረበው።
ሙያዊ ማብራሪያውን የሚሰጡን ዶክተር ተዋበ ግርማ በዚህ በዩናይት ስቴትስ በጆርጂያ ክፍለ ግዛት በአትላንታ ከተማ በሚገኘው የፔድሞንት ሆስፒታል የኩላሊት ልዩ ሕክምና ባለሙያ ናቸው። ዶክተር ተዋበ ከዚህ ቀደምም በተመሳሳይ ለቀረቡ ጥያቄዎች ሙያዊ ትንታኔ ሰጥተዋል።
ዶክተር ተዋበን አንተን ያናገርከው ግን በነገር ላይ የደም መመረዝ የደም መቆሸሽ የሚባልም ነገር አለ። ይህንን በሚቀጥለው ልትሰራት ይችላል
እስቲ እንጠይቃለ።
ደም የቆሸሸው ነው የሚያሳከኝ።
ልክ ነው፣ በልማድ እንደሱ ይባላል።
ዶክተር ተዋበን ያወያየኸው አንተነ የፕሮግራም አዘጋጅ አሉላ ቀጥሉ።
አመሰግናለሁ አዲሱ። በልማድ የደም መመረዝ በማለት የሚጠራውን የህመም ሁኔታ እንመለከታለን። ለመሆኑ ይሄ የደም መመረዝ በራሱ ምንድን ነው? ከምንነቱ ብንነሳ
የደም መመረዝ ወይም ሴፕቲሲሚያ የምንለው ደም ውስጥ ባክቴሪያ የተባሉ ተዋሲያን ወይም እነሱ የሚያመነጩት መርዝ ወይም ቶክሲን በሚገባበት ጊዜና ባክቴሪያዎቹ መራባት በሚጀምሩበት ጊዜ ነው ሴፕቲሲሚያ የምንለው። በጣም አደገኛ የሆነ የደም ኢንፌክሽን ነው የሴፕቲሲሚያ። ህይወትን ቀላሉ በፍጥነት ሊያጠፋ የሚችል ኢንፌክሽን ሲኖር ነው እንደዚህ የምንለው።
መልካም። ሴፕቲሲሚያ ወይም የደም መመረዝ ቀደም ብለው የገለጿቸው የህመም አምጪ ተህዋሲያን በሰውነት ውስጥ የሚዘዋወሩበት ሁኔታ በተለይ በምንስ ይከተላል? ምን ሲሆን ነው የደም መመረዝ የሚባለው ሁኔታ የሚከሰተው? መንስኤዎቹ ምንድን ናቸው?
የሚመጣው አንድ የሰውነት ክፍል ውስጥ ያለ ኢንፌክሽን ወደ ደም ውስጥ ሲገባ ነው። ከሳምባ ኢንፌክሽን ሊሆን ይችላል፣ ከሽንት ኢንፌክሽን፣ የኩላሊት ኢንፌክሽን፣ የቆዳ ኢንፌክሽን፣ ማንኛውም አይነት ኢንፌክሽን ሰውነታችን ውስጥ ያለ አንድ ቦታ መወሰኑ ቀርቶ ወደ ደም ዝውውር ሲገባ ነው ሴፕቲሲሚያ የምንለው።
ሌሎች ለሰውነት የሚያስፈልጉ ንጥረ ነገሮች በደማችን አማካኝነት ለተለያዩ ሰውነት ክፍሎቻችን እንደሚዳረሱት እነኚህ በሽታ አምጪ ተዋሲያንም ካመረቀዘው ወይም ለበሽታ ከተጋለጠው የሰውነት አካል አፈትልከው ወደ ደም ውስጥ ይገቡና በደም ውስጥ የሚዘዋወሩበት ሁኔታ የትኛውንም የሰውነት ክፍል ሊደርሱ የሚችሉበት ሁኔታ ይፈጠራል ማለት ነው።
ትክክል ነው። በጣም ትክክል ነው።
ዶክተር ተዋበ በምልክት ደረጃስ ምን የተለዩ ምልክቶች ይታያሉ? አንድ የሰውነት ክፍል ለበሽታ አምጪ ተዋሲያን ሲጋለጥ የሚታዩትን አይነት ምልክቶች፣ የደም ዝውውር ውስጥ በገባው የበሽታ አምጪ ተዋሲያን አማካኝነት የሚታዩትስ ምን ይመስሉ ይሆን?
ብርድ ብርድ ማለት፣ ትኩሳት ሊኖር ይችላል፣ ልብ በፍጥነት መምታት፣ የትንፋሽ በፍጥነት መሆን ሊፈጠር ይችላል፣ የደም ግፊት መቀነስ ይኖራል፣ የሽንት መጠን መቀነስ ሊኖር ይችላል፣ ሰውነት ቆዳ ላይ ራሽ ሊፈጠር ይችላል። እንዲሁም ደግሞ እንደሚመጣበት እንደ መንስኤው ሁኔታ የሽንት ኢንፌክሽን ከሆነ መንስኤው የሽንት ኢንፌክሽን ምልክቶች ይታያሉ።
ዶክተር ተዋበ ቀደም ብለው እንደ ገለጹልን ይሄ ለህይወት አስጊ የሆነ ቶሎም በሕክምና ካልተረዳ ለህልፈት ጭምር ሊዳርግ የሚችል የህመም ሁኔታ እንደመሆኑ ከሌሎች ከተለመዱ ወይም ጊዜ ሊሰጡ ከሚችሉ የበሽታ አይነቶች የሰውነት ማመርቀዞች እንዴት መለየት ይቻላል? በሌሎችም ሊታዩ የሚችሉ ተመሳሳይ የምን ምልክቶች ናቸው እና ያሉት በምን ይታወቃል?
ይሄ የደም መቀነስ ወይም የሰውነት መመረዝ በሚሆንበት ጊዜ ሰዎች በጣም ትንሽ ኢንፌክሽን እንዳለው አይነት ህመም ሳይሆን ይታመማሉ። በሰውነታችን ውስጥ በጣም ድክም የማለት ነገር፣ በቃ ትኩሳቱም ከፍተኛ ይሆናል፣ ብርድ ብርድ ማለቱም በጣም ከፍተኛ ይሆናል። ልባችንም መምታት በጣም ይጀምራል። እንደ ቅድም እንደተከሰተው ትንፋሻችንን ሁሉ አፌክት ያደርጋልና እንደዛ በሚሆንበት ጊዜ ሳይሰጡ ወደ ህክምና መሄድ በጣም አስፈላጊ ነው። የትሪትመንቱ ውጤት የሚወሰነው በቶሎ ትሪት በመደረጉ ነው፣
ፈጥኖ በመረዳት ነው።
አዎ፣ ሌሎች ኮምፕሊኬሽንስ ሊፈጠሩ ስለሚችሉ ማለት ነው።
የጠና የህመም ሁኔታ መታየቱ ከሌሎቹ ይለየዋልና ያ ሁኔታ ሲከሰት አፋጣኝ ህክምናው የግድ ማግኘት ያለበት ስለሆነ ሰዎች በዛ ሊረዱ ይችላሉ። ይህ ሁኔታ ሳይረዳ ሲቀር የተባባሱ ሁኔታዎች ሊኖሩ እንደሚችሉ ጠቆም አድርገዋል። ምንድን ናቸው?
ዋነኛው ኮምፕሊኬሽን የምንለው ሴፕሲስ የምንለው ነው። ሴፕሲስ ማለት ሰውነት የራሱ የሆነ በሽታን የመከላከል አቅም አለው። የሚያመነጫቸው ኬሚካልስ አሉ። ይህን ኢንፌክሽን ለመዋጋት የሚመነጩት ኬሚካሎች የሚፈጥሩት ሰውነት ላይ ያለው ለውጥ ሴፕሲስ እንለዋለን። ይሄ ነው ዋነኛው ኮምፕሊኬሽን የሴፕቲሲሚያ። እና ሴፕሲስ ሲኖር የደም ግፊታችን በጣም ይቀንሳል ከሚገባው በላይ። 120/80 ከሆነ ኖርማሉ፣ ሌላኛውን ቁጥር ከዘጠና በታች ወይም ሲስቶሊክ ብላድ ፕሬሽር የምንለው ከዘጠና በታች ሊወርድ ይችላል። መተንፈስ ያቅተናል። ሳምባችን ውስጥ የሚፈጠሩ ኢንፍላሜሽኖች ይኖራሉ፣
የሰውነት መቆጣቶች
ወይም ARDS እንለዋለን ሳምባ ውስጥ የሚፈጠረውን። እና በቂ ኦክሲጅን ወደ ተለያዩ የአካል ክፍሎቻችን እንዳይሰራጩ የሚያግድ አይነት ነገር ይፈጠራል ሳምባችን ውስጥም፣ ወይም ሾክ ይፈጠራል። ሾክ ቅድም የጠቀስኩት የደም ግፊቱ መውረድ ማለት ነው። እና እነኚህ ነገሮች ጊዜ የሚሰጡ አይደሉ፣ ወዲያውኑ ነው ህክምና ያስፈልጋቸዋል።
የህክምና ውጤቱስ ምን ያህል አመርቂ ነው? አንድ ሰው ቀደም ብለው ከገለጹት ከዋናው የህመም ሁኔታ ከደም መመረዝ በተለይ ደግሞ ወደ ተባባሰው የሰውነት አካላት በሙሉ በአንድ ጊዜ የመመረዝና የመቆጣት ሁኔታ ከተፈጠረ በኋላ ሰዎች ምን ያህል ለህክምና አጥጋቢ ምላሽ ሊሰጡ ይችላሉ? ቶሎ ሊያገግሙ ወይም ሊረዱ ከባሰም አደጋ ህይወት ከማለፍም ሊድኑ ይችላሉ?
አንዳንድ ጥናቶች አሉ። አሜሪካ የሚገኘው የብሔራዊ ጤና ምርመራ ድርጅት ወይም NIH በአመት ወደ 1 ሚሊዮን የሚሆኑ የአሜሪካውያን በዚህ የደም መመረዝ እንደሚጠቁ ይገልጻል። ከነኚህ ውስጥ ከ28-50% ያህሉ የመሞት
ይኖራቸዋል።
ለዛ ነው በጣም በፍጥነት ትሪት መደረግ ያለበትና በፍጥነት ከታከመ አውትካሙ የተሻለ ይሆናል። አንዳንድ ለምሳሌ የሰውነት ኢሚዩን ሲስተማቸው ትንሽ የሆነ ሰዎች፣ HIV በሽታ ያለባቸው ሰዎች፣ በጣም አዛውንቶች፣ በጣም ህጻናት፣ እነሱ አይነት ሰዎች ወይም ዲያቤቲስ ያለባቸው ኢንፌክሽን የመቋቋም አቅማቸው ስለሚቀንስ እነሱ ላይ የበለጠ ኔጌቲቭ ይሆናል።
አመርቂ ላይ ሆን ይችላል ውጤቱ
ይችላል።
ዶክተር ተዋብ፣ ይሄ ምናልባትም አንድ መሰረታዊ ጥያቄ እንድናነሳ ይጋብዛል። እንደ ዩናይትድ ስቴትስ ባለ ጠንካራ የህክምና አገልግሎት መሰረት ባለበት በምርመራም ሆነ በህክምና አማራጮቹ የተሻሉ ሁኔታዎች ባሉበት ሀገር በአማካይ ከ280,000-500,000 የሚደርስ ሰው በአመት ለህልፈት የሚዳረግበት የህመም ሁኔታ እንደ ኢትዮጵያ ባሉ የህክምና አማራጮችም ሆኑ ምርመራ ዘዴዎች በዚህ ደረጃ ባልተጠናከሩበት ምን ያህል የተለመደ ነው? በዚህ ህመም ሁኔታ ለህልፈት መዳረግ በምርመራ ስቶሎ ሰዎች ይደረስባቸዋል ይታወቃል ወይ?
በምርመራ መድረስ ይቻላል። ክሊኒካል የሆነ ዲያግኖሲስ መስራት፣ ክሊኒካል ዲያግኖሲስ ማለት ብዙ መሳሪያ ሳይፈለግ ማለት ምን እንደሆነ ለማወቅ መገመት ይቻላል። አንዳንድ የበለጠ ቴስቶች የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። እዚህ ሀገር ብቻ ማድረግ የምንችላቸው ሊሆኑ የሚችሉ።
መልካም። ዶክተር ተዋበ ግርማ የኩላሊት ህክምና ልዩ ባለሙያ፣ ከአድማጮች ለቀረቡልና ተያይዘው ለተነሱት በርከት ያሉ ጥያቄዎች ለሰጡ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉ።
አሁንም ጤና
ነው።
ሌላው የጤና ዘገባችን ራሱ የጤና ፕሮግራም ላይ የሚቀርብ ነው። በቲቢ በቲዩበርክሎሲስ ምክንያት በቀን 5000 ሰው በዓለም ዙሪያ እንደሚሞት የዓለም የጤና ድርጅት የቲቢና ኤድስ መቆጣጠሪያ መርሃ ግብር የማኅበረሰብ ተሳትፎ አስተባባሪ ለአሜሪካ ድምፅ ገልጠዋል። ዶክተር ኃይለ ኢየሱስ ጌታሁን ባለፈው ቅዳሜ ታስቦ የዋለውን ይህን የዓለም ቲቪ ቀን አስመልክተው በሰጡት መግለጫ ኢትዮጵያ በቲቪ ላይ መልካም ውጤት እያስመዘገበች ያለች ሀገር መሆኗን ጠቁመው ለበርካታ መድኃኒቶች አልበገር ያለው የቲቪ አይነት በዓለም ዙሪያ ከፍተኛ ስጋት ከደቀነባቸው 30 አገሮች አንዷ ኢትዮጵያ መሆኗን አስታውቀዋል። ዶክተር አየልስ ኃይለ ኢየሱስን ሰለሞን አባተ የጤና ፕሮግራም አዘጋጅና አቅራቢ ያነጋግሯቸዋል። የዓመቱን ዘመቻ መሪ ቃል ምንነት ያብራራሉ።
እንግዲህ የዘንድሮው የቲቪ ቀን የተከበረው መሪዎችን እንፈልጋለን በሚል መሪ ቃል ነው። እንደሚታወቀው በአሁኑ ወቅት የሳምባ ነቀርሳ በሽታ በአጠቃላይ ከፍተኛ የሆነ የፖለቲካ ትኩረት ያገኘበት አመት ነው። ባለፈው ህዳር ሞስኮ ራሻ የተደረገ ከ120 በላይ አገራት የተሳተፉበት የሚኒስትሮች ስብሰባ ነበረ። ያም ደግሞ እንደዚሁ በዓለም ጤና ጥበቃ ድርጅት የቦርድ ስብሰባ ባለፈው ጥር ወር ላይ ውይይት ተደርጎበት አሁን በመጪው መስከረም በተባበሩት መንግስታት ቲቪን ብቻ የተመለከተ ርዕሳነ ብሔራት ሊሳተፉበት የሚችሉበት ከፍተኛ ስብሰባ እየተዘጋጀ ነው የሚገኘው። ስለዚህ ከዛ አንጻር ያን ይሄ አሁን እየመጣ ያለውን አጓጊ አመርቂ ሁኔታዎችን በአግባቡ መጠቀም እንዲቻል መሪዎችን እንፈልጋለን በሚል መሪ ቃል ነው። ብዙ ሰዎች በአሁኑ ወቅት ቲቪ እንዲህ አይነት ከፍተኛ የሆነ የፖለቲካ ትኩረት አግኝቶ አያውቅም እየተባለ ነው ያለው። ስለዚህ ይሄ በጣም ታሪካዊ የሆነ አጋጣሚ ስለሆነ ያንን ላለማጣትና በየአመቱ ከ1.7 ሚሊዮን በላይ ህዝቦችን እየገደለ የሚገኝ በሽታን ለአንዴና ለመጨረሻ ጊዜ ለመዋጋት እንችላለን የሚል አጋጣሚ ተፈጥሯል የሚል መንፈስ ነው እንግዲህ ያለው።
መሪዎችን እንፈልጋለን ስትሉ ይሄ መርሃችሁ በቀጥታ ለህዝቡ በትክክለኛ ግንዛቤው መድረስ እንዲችል ለማድረግ ያህል በፖለቲካ አመራር ላይ ያሉ ሰዎችን ማለታችሁ ነው ቅድም እንደገለጹልኝ፣ ወይስ ደግሞ ይሄ እስከታች ድረስ ያለ እስከ ግለሰብ ድረስ ያለ የመሪነት ብቃትን የሚመለከት ነው?
እንግዲህ መሪነት በሁሉም ደረጃ ነው የሚታየው። ነገር ግን ተለይ ትኩረት የሚሰጠው የፖለቲካ አመራር ላይ ነው። ምክንያቱም ሳምባ ነቀርሳ በሽታ ኢኮኖሚን ይጎዳል፣ አምራች ዜጋን ይጎዳል። በጣም በቀላሉ መዳንና በቀላል የኢኮኖሚ ግብዓት መዳን የሚችል በሽታ ነው። ስለዚህ ይሄንን በተለይ ፖለቲካ መሪዎች ትኩረት ሰጥተው አስፈላጊውን ዝግጅት አስፈላጊውን ግብዓት በሽታው ለመከላከል እና ለመቆጣጠር ጥረት እንዲያደርጉ ነው። ስለዚህ ዋናው ትልቁ ትኩረት በመንግስታት መሪዎች፣ በጠቅላይ ሚኒስትሮች፣ በየሀገሩ ባለ የፖሊሲን መወሰን በሚችሉ የፖለቲካ መሪዎች ላይ ነው።
ለመሆኑ ምን አመጣው ይሄንን የፖለቲካ ትኩረትና ተነሳሽነት? ብዙ ጊዜ ብዙ ጩኸት የነበረው እንደዚህ መሪዎች እንዲሳቡ ወደ ትግል ውስጥ እንዲገቡ የማድረግ ስጋት ፍላጎት ነበረ።
እንግዲህ ያው የችግሩ እየባሰ መምጣት ምንም እንኳ ባለፉት 20 ዓመታት ለምሳሌ ጥሩ ውጤት ብናገኝ እንደገና ደግሞ በፈረንጆች ከ2000 ዓመት ጀምሮ ባለው እስከ 53 ሚሊዮን የሚደርሱ የቲቪ በሽተኞች ከበሽታው ተፈውሰዋል፣ ተፈውሰው ከሞት ድነዋል። 70 ሚሊዮን የሚሆኑት ደግሞ ተፈውሰው መድኃኒት አግኝተዋል። ያም ቢሆን ግን በሽታው ስር እየሰደደ በተለይ ደግሞ በሽታውን መድኃኒት መቋቋም የሚችለው እየባሰ በተለይም ደግሞ በሽታውን በቀላሉ ማግኘት የማንችልበት የመመርመሪያ መሳሪያ እጥረት፣ የመድኃኒት ረጅም ጊዜ ነው የሚሰጠው። እነኚህ ሁሉ ተደማምረው ችግሩን ስቲል ምንም ልንቀርፈው ያልቻልንበት ሁኔታ ስላለ ይህንን ለአንዴና ለመጨረሻ ጊዜ መጠኑ ሰፊ የሆነ እንቅስቃሴ በማድረግ ለመርዳት ከፖለቲካ መሪዎች የተሻለ አመራር የሚሰጥ ኃይል የለም ከሚል እንግዲህ በጎ አስተሳሰብ የመነጨ ነው።
በየቀኑ ስንት ሰው ይያዛል ለመሆኑ በቲቪ? ዛሬ
እስከ ወደ 28,000 ሰው የሚሆን ምክንያቱም በአመት 10.4 ሚሊዮን ሰው ነው በበሽታው ይያዛል ብለን የምንገምተው። ያንን ወደ 365 እናካፍለው አይ ቲንክ ወደ 28,000 አካባቢ ነው የሚሆነው። 1.7 ሚሊዮን ሰው ደግሞ በአመት ይሞታል እንላለን። እሱንም እንደዚሁ በ365 ብናካፍለው አይ ቲንክ ወደ 5,000-4,000 ገደማ ነው የሚሆነው። በጣም ከፍተኛ የሆነ ጫና ያለው በሽታ ነው።
ዶክተር ኃይለ ኢየሱስ፣ ይሄ ብዙ መድኃኒቶችን የሚቋቋመው የቲቢ አይነት ወይም ኤምዲአር የምትሉት የእሱ አያያዝ በምን ሁኔታ ላይ ይገኛል? አሁን
እንግዲህ እሱ በጣም አስቸጋሪ ሁኔታ ነው ያለው። ጥራቶች የተደረጉ ነው። በአመት ከ600,000 የሚደርሱ ሰዎች በሽታውን ይያዛሉ ብለን ነው የምንገምተው በመላው ዓለም። ከነኛ ውስጥ ግን ከአምስቱ አንዱ ብቻ ነው በመድኃኒት አግኝቶ ሊድን እየቻለው። የተቀሩት በቂ መድኃኒትና በቂ የመርመሪያ ሁኔታ ያገኙ። ይሄ ደግሞ በተለይ ስር ሰዶ የሚገኘው የቀድሞ ሶቪየት ህብረት ሀገሮች የምንላቸው በምስራቃዊ አውሮፓ ውስጥ ያሉ ሀገሮች ላይ ከ40% የሚሆኑት አዳዲስ የሳምባ ነቀርሳ በሽተኞች በዚህ አይነት በሽታ የተጠቁ ናቸው የሚሆኑት። ስር እየሰደደ በሌላውም ዓለም እየሰፋ ነገር ግን ደግሞ የመድኃኒት አቅርቦት እጥረት አለ። የበሽታውን የማወቅ መሳሪያም እጥረት አለ። ይሄ ሁሉ ተደማምሮ ችግሩን በጣም አስከፊ ነው ያደረገው።
ይህንን ስዕል ወደ ኢትዮጵያ ይውሰዱልኝና ኤምዲአርን ወይም ይሄ ብዙ መድኃኒቶችን የሚቋቋመውን የቲቢ አይነት ስጋትም ይሁን በአጠቃላይ የኢትዮጵያ ገጽታ ምን ይመስላል ከቲቢ ጋር በተያያዘ?
እንግዲህ ኢትዮጵያ በዓለም የበሽታውን የሚቋቋም በሽታ በአስከፊ ሁኔታ ከሚገኝባቸው በብዛት ከሚገኝባቸው 30 ሀገሮች አንዷ ናት።
ማለት መድኃኒት የሚቋቋመው
በቁጥር ከፍተኛ የሆነባቸው 30 ሀገሮች ውስጥ አንዷ ኢትዮጵያ ናት። ይሄ የሚያሳየው እንግዲህ ያው የህዝብ ብዛታችንም ብዙ ከመሆኑ የተነሳም ነው። ይሁን እንጂ ኢትዮጵያ አሁን በአሁኑ ሰዓት አመርቂ እንቅስቃሴ ይሄንን በሽታ ለመቋቋምና ትኩረት ሰጥቶ በደንብ ለመንቀሳቀስ አሁን በርካታ ሆስፒታሎችና በርካታ የበሽታውን ለማዳን ሕክምና የሚሰጡ ተቋማት ተፈጠሩ። ጥሩ እንቅስቃሴ እያደረጉ ካሉ ሀገሮች መሀል ነው የምትሰለፈው ኢትዮጵያ።
በዚህ መሪዎችን እንፈልጋለን ከሚለው መርሃችሁ ጋር ተያይዞ በየደረጃው ያሉ የኢትዮጵያ የፖለቲካ መሪዎች በቂ ትኩረት ሰጥተውታል የሚል ግምገማ አለው የዓለም የጤና ድርጅት?
ያለው አጠቃላይ እንቅስቃሴው እንደ ማንኛውም የሌላው የጤና እንቅስቃሴ ተደምሮ የሚታይ ነው። ለጊዜው መረጃዎች በእጅ የሉም እያጣቀስኩ እንዳላቀርብልህ፣ ግን ያለኝ የግል አመለካከት እንደ ማንኛውም እንደሚታወቀው የኢትዮጵያ የጤና ስርዓት በዚህ በጤና ኤክስቴንሽን መርሃ ግብር ላይ የተመሰረተ ስለሆነ ቲቪ ደግሞ በዛ ውስጥ ከታቀፉት አንዱ በዋናነት ከታቀፉት አንዱ ስለሆነ ከዛ የሚገኘው አጠቃላይ ጥቅም አብሮት እንደሚረዳው ነው መገመት የምችለው።
ዶክተር ኃይለ ኢየሱስ ጌታሁን በጣም እግዜር ይስጥልኝ ለጊዜው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ ንግድ ሚኒስቴር በደቡብ ሱዳን የእርስ በርስ ጦርነቱን የሚያቀጣጥሉ የሀብት ምንጮችን ለማድረቅ በተያዘው ጥረት በሀገሪቱ ከነዳጅ ዘይት ጋር ግንኙነት ባላቸው 15 ኩባንያዎች ላይ የንግድ ፍቃድ ማዕቀብ ጥሏል። በአሁኑ ወቅት በደቡብ ሱዳን ለተፈጠረው ቀውስ የሀብት ምንጮቻቸው አስተዋጽኦ አድርገዋል በሚል ነው ማዕቀቡ የተጣለባቸው። ይህም ማለት ማንኛውም አይነት ከዩናይትድ ስቴትስ ወደ ደቡብ ሱዳን ወይም ከደቡብ ሱዳን ወደ ዩናይትድ ስቴትስ የሚገባና የሚወጣ ቁሳቁስ በሙሉ የውጭ ንግድ ፍቃድ ያስፈልገዋል ማለት ነው ሲል ያስረዳል የምሽቱ የቪኦኤ ርዕሰ አንቀጽ። በዓለም ባንክ መሠረት ደቡብ ሱዳን ከነዳጅ ዘይት ሽያጯ 60% ጠቅላላ ወጪዎቿን ስለሚሸፍኑ በአብዛኛው በነዳጅ ዘይት ገቢ ላይ ብቻ ከሚተማመኑ ሀገሮች አንዱ ያደርጋታል። አሁን ዩናይትድ ስቴትስ በወሰደችው እርምጃ በዚያች አዲስ አገር ላለፉት 5 ዓመታት የዘለቀውን የእርስ በርስ ጦርነትና ያስከተለውን ሰብአዊ ቀውስ ለማብቃት ተጽዕኖውን ያጠናክራል ብላ ተስፋ ታደርጋለች። ደቡብ ሱዳን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም መጨረሻ ላይ ነጻነቷን ካወጀች 1 ዓመት ተመንፈቅ በኋላ መሆኑ ነው። በፕሬዝደንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል የተፈጠረው የፖለቲካ ሽኩቻ ወደ እርስ በርስ ጦርነት ሊያመራ ችሏል። በቀጠለው ውጊያ ሳቢያም በብዙ ሺዎች የሚቆጠር ሕዝብ ሕይወት አልፏል። የሀገሪቱ ኢኮኖሚ ተንኰታኩቷል። የሰብአዊ መብቶች ረገጣው፣ ረሃቡ የሚያስከትለው የጤና ችግር ተንሰራፍቷል። ከጠቅላላው ሕዝብ ሲሶው ከቤት ንብረቱ ተፈናቅሏል። ከዚያም ውስጥ 2 ሚሊዮን የሚጠጋው ተፈናቃይ የሀገር ውስጥ ሲሆን ሌሎች ከ2 ሚሊዮን በላይ የሚሆኑ ደግሞ ወደ ጎረቤት አገሮች ተሰደዋል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። የዩናይትድ ስቴትስ ንግድ ሚኒስቴር በደቡብ ሱዳን የነዳጅ ኩባንያዎች ላይ ማዕቀብ ከጣለባቸው 15ቱ መካከል የመንግስቱ የማዕድንና ፔትሮለም እንዲሁም የነዳጅና የናይል ፔትሮለም ይገኙበታል። ዳር ፔትሮለም ኩባንያ፣ ኒያኬክና ልጆቹ የነዳጅ አከፋፋይ፣ ግሬተር ፓዮኒር ኦፕሬቲንግ ኩባንያ፣ ጁባ ፔትሮቴክ የቴክኒክ አገልግሎትና ሱድ ፔትሮለም ኦፕሬቲንግ ኩባንያ እንዲሁም ሌሎቹ በስም የተጠቀሱ ማዕቀቡ የሚመለከታቸው ከደቡብ ሱዳን የነዳጅ ዘይት ንግድ ጋር የተያያዙ ኩባንያዎች ናቸው። በስም የተዘረዘሩት ኩባንያዎች የመንግሥቱ ከፍተኛ የገቢ ምንጮች ናቸው ብለዋል የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖሬት። እንደ ድል ሆኖ ግን መንግሥቱና ሙሰኛ ባለሥልጣናቱ ይህን ከፍተኛ የሀገሪቱን የሀብት ምንጭ ለጦር መሣሪያ መግዣና ሰላምና መረጋጋትን ለሚያደፈርሱ ምልምል ሚሊሻዎቻቸው ክፍያ ያውሉታል እንጂ በአሁኑ ወቅት የተከሰተውን አስቸኳይ የምግብ እርዳታ ጥሪ ለማገዝ አለመሆኑ ያሳዝናል ሲሉም ባለሥልጣኑ አስረድተዋል ካለ በኋላ የደቡብ ሱዳን መንግሥት የተሻለ መሥራት ይጠበቅበታል። ለደቡብ ሱዳን ከፍተኛውን እርዳታ የምትሰጠዋ ዩናይትድ ስቴትስ በችሮታዋ ትኮራለች። እናም የደቡብ ሱዳን መንግሥት ይህን ደግነት በተጨባጭ መንገድ ለበጎ ተግባር የሚውልበትን እርምጃ መውሰድ አለበት ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይዋ ሄዘር ኖሬት የተናገሩትን ጠቅሶ ሐተታውን አጠቃሉ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊገባደድ ጥቂት ደቂቃዎች ቀርተውናል። ቀጠሮ የሰጠንበት ጉዳይ ነው ቀጣዩን ጥቂት ደቂቃዎች የሚወስደው። አዲሱ የአዲስ ነገር መታወቅ ነው ብዙ ጊዜ ዜና የሚሆነው። አሁን ያለመታወቁም ዜና ሊሆን የፈለገ ይመስላል።
ዋና ዜና ሆነ እንጂ አድማጮቻችን እስካሁን ከኛ ጋር እንደሆኑ እርግጠኛ ነኝ።
ትክክል ነው። በየቤቱ የሚጠብቁ ይመስለኛል። ታዲያ የእስክንድር ድምፅ ከተሰማ ነው መንገዱ የሚለየው። እስክንድር እንደምን አመሸ? ተመልሶ
ሰላም። እስክንድር
እንደምን አመሻችሁ አሉላና አዲሱ።
እና እግዚአብሔር ይመስገን።
ካለመታወቁን ጀምር እንዳወቀ ሰው ወይስ አንተ የምትነግረን ነገር አለ?
አዎ፣ እንግዲህ አሉላና አዲሱ የኢህአዴግ ምክር ቤት ካለፈው ማክሰኞ ጀምሮ ያደረገውን ስብሰባ ዛሬ እንደሚያጠናቅቅ አዲሱን ሊቀመንበሩን ብሎም ቀጣዩን የሀገሪቱን ጠቅላይ ሚኒስትርም ይፋ እንደሚያደርግ እስካሁኑ ደቂቃ ድረስም እየተጠበቀ ነው። ይሄንኑ ለመጠባበቅ በርከት ያለን የመገናኛ ብዙሃን ባለሙያዎች ከቀኑ 9 ሰዓት ጀምሮ እስካሁን እንግዲህ ለሰባት ሰዓታት ያህል እዚህ 4 ኪሎ በሚገኘው በኢህአዴግ ምክር ቤት ጽህፈት ቤት ፊት ለፊት እንገኛለን። የተሰጠ መግለጫ ወይም ይፋ የተደረገ ነገር የለም እስካሁን ድረስ። ስብሰባውም እስካሁን ድረስ እንደቀጠለ ነው እየተነገረ ነው ያለው። ነገር ግን እስካሁን የተሰጠ መረጃ የለም እስከዚህ ደቂቃ ድረስ።
ላለመታወቁ የተሰጠ ነገር አለ? ምናልባት ዛሬ በተለይ እንዲጠበቅ ያደረገውንም ጨምረህ፣ ትላንት አይደለም አሁን በተለየ ሁኔታ ዜና ይወጣል ተብሎ 7 ሰዓት ያሳለፋችሁት ዛሬ ነው። ለምን ተጠበቀ? ለምንስ ደግሞ አልታወቀም? ምክንያት እንደ ወጣ ብሎ የነገራችሁ ወይ የሰማ ሰው አለ ወይስ እንደው ዝም ብሎ በደፈናው መጠበቅ ብቻ ነው?
እንግዲህ ዛሬ ለመጠበቅ እዚህ የተገኘንበት ምክንያት በይፋ የተደረገ ጥሪ ስለነበረ ነው። በተለይ ለመንግስት የመገናኛ ብዙሀን ዛሬ ከቀኑ 10 ሰዓት በኢህአዴግ ምክር ቤት ጽህፈት ቤት እንዲገኙ የሚሰጥ መግለጫም እንደሚኖር የተደረገ ጥሪ ነበር። ያንን የሰማን የውጭ ዘጋቢዎችም ሌሎችም በሀገር ውስጥ የሚገኙ የግል መገናኛ ብዙሀን ባለሙያዎችም ጭምር እንግዲህ ያንን ጥሪ መነሻ በማድረግ ነው እዚህ እየተገኘ ነው። ነገር ግን ለአስር ሰዓት መግለጫው እንደሚሰጥ ቢጠበቅም ከቀኑ 10 ሰዓት ላይ ማለት ነው፣ እስካሁን ድረስ ይፋ የተደረገ ነገር የለም። እንግዲህ ምናልባት እስካሁን ለምን ይፋ አልተደረገም፣ ለምን አልታወቀም የሚለው በእውነት ምንም ማለት አይቻልም። በዚህ ጉዳይ ላይ እስከ ዛሬ ድረስ የተለያዩ መረጃዎችን ሲሰጡን የነበሩ ምንጮችም ዛሬ በዚህ ጉዳይ ላይ ምንም ያሉት ነገር የለም። ከመላምቶች እና በየሰዓቱ እየወጡ ካሉ የተለያዩ መረጃዎች በስተቀር ማለት ነው። የዛሬ 6 ወይ 5 ዓመት ገደማ በ2005 መጀመሪያ እንደዚህ በተመሳሳይ የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ከዚህ ዓለም በሞት መለየታቸውን ተከትሎ አቶ ኃይለማርያምን የመረጠው የኢህአዴግ ምክር ቤት ማንን ሊመርጥ እንደሚችል ይታወቅ ነበር። ታስታውስ እንደሆነ የተገመተ ነበር ያቶ ኃይለ ማርያም ደሳለኝ በዛ ሰዓት በሊቀመንበርነት መመረጥ እና ነገሩም ቶሎ የሆነና ይሄን ያህል ሰዓት ያልፈጀ ነበር። ያሁኑ ስብሰባ ግን እንደምታውቀው ከማክሰኞ ጀምሮ እስካሁን ድረስ እየተካሄደ ያለ ነው። ማን ሊመረጥ እንደሚችልም በትክክል እከሌ ነው ብሎ
መለየት አልተቻለም።
ሁኔታ ነው እየቀጠለ ያለው።
ልክ ነው እስክንድር፣ ሰዓቱ አለቀ። የሚነሱ ብዙ ጉዳዮች አሉ፣ አለመታወቁንም ጨምሮ። ነገ ይታወቅና ከትንታኔ ጋር እንመለሳለን። ለአሁኑ እናመሰግናለን። አዲሱን ንስጋ
ነገር እርግጠኛ ነህ?
ተስፋ ማድረግ ብቻ ነው።
እሺ አድማጮች፣ ለሰዓቱ ያለን ፕሮግራም ወይም ዝግጅት በዚሁ አበቃ። የትግርኛ ፕሮግራም ይቀጥላል። በእኛ በኩል አዲሱ አበበና
አሉላ ከበደንን ሰላም ተናደሩ።